ምዕራፍ 89 ወደ ይሁዳ ሲጓዝ በፔሪያስ ተማረ። ሉቃስ 17 ከ1 እስከ 10 ዮሐንስ 11 ከ1 እስከ 16 የምዕራፉ ይዘት ማሰናከል ከባድ በደል ነው። ይቅር ማለትና እምነት ማሳየት። ኢየሱስ ከዮርዳኖስ ማዶ በሚገኘው ፔሪያ በሚባለው አካባቢ ለተወሰነ ጊዜ ቆይቷል። ዮሐንስ 10 40 አሁን በስተደቡብ ወደ መተገኘው ወደ ኢየሩሳሌም ሊያቀና ነው። ኢየሱስ የሚጓዘው ብቻውን አይደለም። ደቀ መዛሙርቱን እንዲሁም ቀረጥ ሰብሳቢዎችንና ኃጢአተኞችን ጨምሮ እጅግ ብዙ ሕዝብ አብሮት እየተጓዘ ነው። ሉቃስ 14 25 ኢየሱስ የሚናገሩንም ሆነ የሚያደርጉን ነገር የሚነቅፉት ፈሪሳውያንና ጻፍትም አብሮት ናቸው። ኢየሱስ ስለጠፋችው በግ፣ ስለጠፋው ልጅ እንዲሁም ስላብታሙ ሰውና አላዛር የሚያወሱትን ምሳሌዎች ስላካፈላቸው ሊያሰላስሉበት የሚገባ ብዙ ነገር አለ። ኢየሱስ ለደቀ መዛሙርቱ የሚከተሉን ሐሳብ የተናገረው በቅርቡ ተቃዋሚዎቹ የሰነዘሩበትን ነቀፌታና ትችት በአእምሮ ይዞ ሳይሆን አይቀርም። ቀደም ሲል በገሊላ ካስተማራቸው ነገሮች አንዳንዶቹን እንደገና ጠቀሳቸው። ከነዚህ መካከል የሚከተሉ ይገኙበታል። ሰዎችን የሚያሰናክሉ ነገሮች መከሰታቸው የማይቀር ነው። ሆኖም ለመሰናክሉ ምክንያት ለሚሆነው ለዚያ ሰው ወዮለት። ለራሳችሁ ተጠንቀቁ። ወንድም ቢበድልህ ገስጸው፣ ከተጸጸተም ይቅር በለው። በቀን 7 ጊዜ ቢበድልህ እንኳ ተጸጽቻለሁ እያለ 7 ጊዜ ወደ አንተ ከመጣ ይቅር ልትለው ይገባል። ሉቃስ 17 ከ1 እስከ 4 ጴጥሮስ መጨረሻ ላይ ተጠቀሰው ነጥብ ሲሰማ እስከ 7 ጊዜ ድረስ ይቅር ስለማለት ቀደም ሲል አንስቶ የነበረውን ጥያቄ አስታውሶ ሊሆን ይችላል። ደቀ መዛሙርቱ ኢየሱስ የሰጣቸውን ትምህርት ተግባራዊ ያደርጉ ይሆን? ኢየሱስን እምነት ጨምረልን ብለው ሲጠይቁት የሰናፍጭ ዘር የሚያህል እምነት ካላችሁ ይህን የሾላ ዛፍ ከዚህ ተነቅለ ባህሩ ውስጥ ተተከል ብትሉት ይታዘዛቸዋል የሚል ማረጋገጫ ሰጣቸው። ሉቃስ 17 5 እና 6 በእርግጥም ትንሽ እምነት እንኳ ትልቅ ነገር ማከናወን ይችላል። በመቀጠልም ኢየሱስ ትሁት የመሆንንና ለራስ ሚዛናዊ አመለካከት የመያዝን አስፈላጊነት ለሐዋርያቱ ለማስተማር እንዲህ አለ። ከእናንተ መካከል አራሽ ወይም እረኛ የሆነ ባሪያ ያለው ሰው ቢኖር ባሪያው ከእርሻ ሲመለስ ቶሎ ናና ወደ ማዕድ ቅረብ ይለዋል? ከዚህ ይልቅ ራቴን አዘጋጅልኝ፣ በልቼና ጠጥቼ እስክጨርስም ድረስ አሽርጥ አገልግለኝ፣ ከዚያ በኋላ መብላትና መጠጣት ትችላለህ አይለውም? ባሪያው የተሰጠውን ሥራ በማከናወኑ ጌታው የሚያመሰግነው ይመስላችኋል? በተመሳሳይ እናንተም የተሰጣችሁን ሥራ ሁሉ ባከናወናችሁ ጊዜ ምንም የማንጠቅም ባሪያዎች ነን፣ ያደረግነው ልናደርገው የሚገባንን ነገር ነው በሉ። ሉቃስ 17 ከ7 እስከ 10 ሁሉም የአምላክ አገልጋዮች የእሱን ፈቃድ የማስቀደምን አስፈላጊነት መገንዘብ ይኖርባቸዋል። በተጨማሪም የአምላክ ቤተሰብ አባል በመሆን እሱን ማምለክ ትልቅ መብት እንደሆነ ማስታወስ አለባቸው። ኢየሱስ ይህን ከተናገረ ብዙም ሳይቆይ ማርያምና ማርታ የላኩት አንድ መልእክተኛ መጣ። የአላዛር እህቶች የሆኑት እነዚህ ሴቶች የሚኖሩት በይሁዳ በምትገኘው ቢታንያ ነው። መልእክተኛው ጌታ ሆይ የምትወደው ሰው ታሟል አለው። ዮሐንስ 11 ከ1 እስከ 3 ኢየሱስ ወዳጁ አላዛር በጠና እንደታመመ ቢያውቅም በሐዘን አልተዋጠም። እንዲያውም እንዲህ አለ፣ ይህ ሕመም ለአምላክ ክብር የሚያመጣ ነው እንጂ በሞት የሚያበቃ አይደለም። ይህም የአምላክ ልጅ በዚህ አማካኝነት ክብር ይጎናጸፍ ዘንድ ነው። ከዚያም ባለበት ቦታ 2 ቀን ከቆየ በኋላ ደቀ መዛሙርቱን ተመለሰን ወደ ይሁዳ እንሂድ አላቸው። ደቀ መዛሙርቱ ግን ረቢ፣ በቅርቡ እኮ የይሁዳ ሰዎች በድንጋይ ሊወግሩ ፈልገው ነበር፣ ታዲያ ወደዚያ ተመልሰ ልትሄድ ነው በማለት ተቃውሟቸውን ገለጹ። ዮሐንስ 11 4 7 እና 8 ኢየሱስም መልሶ እንዲህ አለ፣ በቀን ውስጥ ብርሃን የሚሆንበት 12 ሰዓት አለ አይደል? ማንም ሰው በቀን ብርሃን የሚሄድ ከሆነ የዚህን ዓለም ብርሃን ስለሚያይ ምንም ነገር አያደናቅፈውም። ሆኖም በሌሊት የሚሄድ ሰው በእሱ ዘንድ ብርሃን ስለሌለ ይደናቅፋል። ዮሐንስ 11 9 እና 10 ኢየሱስ ይህን ሲል አምላክ ለአገልግሎት የመደበለት ጊዜ ገና እንዳላበቃ መግለጹ ነው። እስከዚያው ድረስ ግን ያለውን አጭር ጊዜ ሙሉ በሙሉ መጠቀም ይኖርበታል። ኢየሱስ አክሎ ወዳጃችን አልዓዛር ተኝቷል፣ እኔም ልቀሰቅሰው ወደዚያ ሄዳለሁ አላቸው። ደቀ መዛሙርቱ አልዓዛር እረፍት ላይ እንደሆነና እንደሚያገግም ስላሰቡ ጌታ ሆይ ተኝቶ ከሆነ ይሻለዋል አሉት። በዚህ ጊዜ ኢየሱስ አልዓዛር ሞቷል፣ ያም ሆነ ይህ ወደ እሱ እንሂድ በማለት በግልጽ ነገራቸው። ዮሐንስ 11 ከ11 እስከ 15 ቶማስ ኢየሱስ በይሁዳ ሊገደል እንደሚችል ቢገነዘብም እሱ መደገፍ ስለፈለገ ሌሎቹን ደቀመዛሙርት ከሱ ጋር እንድንሞት አብረነው እንሂድ አላቸው። ዮሐንስ 11 16 የክለሳ ጥያቄዎች። ኢየሱስ ሲሰብክ የቆየው የት ነው? ኢየሱስ የትኞቹን ትምህርቶች ደገማቸው? ስለ ትህትና ለማስተማር የትኛውን ሁኔታ እንደምሳሌ ተጠቀመ? ኢየሱስ ምን መልእክት ደረሰው? ቶማስ ከኢየሱስ ጋር ስለመሞት የተጠቀሰው ለምን እንደሆነ?